ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። በእያላችሁበት ስፍራ ሆናችሁ ሰላምታችንን ተቀብላችሁ በዚህን ሰዓት እንግዲህ ወደ ጌታ ማዕድ ደግሞ እንደቀረባችሁ እኔ ባለሙሉ ተስፋ ነኝ። በእያላችሁበት ስፍራ ይህንን የመጽሐፍ ቅዱስ ትምህርት በራዲዮን በጸሎታችሁ በደብዳቤዎቻችሁ እንደምትደግፉ ብዙ ደብዳቤዎቻችሁም እንደሚያጽናኑን ጽሑፋችሁ ምስክር ነው። ይህን ስታደርጉ ሳለ እግዚአብሔር ደግሞ በብዙ ተገልጦ እንደሚባርካችሁ እኔ ባለሙሉ ተስፋ ነኝ። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የሐዋርያት ሥራ ትምህርት ከምዕራፍ 20 ቁጥር 5 እስከ ምዕራፍ 21 ቁጥር 4 ድረስ አንድ ላይ እንመለከታለን። እግዚአብሔር ባለጠጋ ነው። ስለዚህም በብዙ ባለጠግነቱ ተገልጦ እኔና እናንተን በዚህ ቃሉ አማካይነት ያጽናናናል፣ ያስተምረናል። በማስቀደም ግን ዝማሬ እናድምጥ።
ሐዘኑን ዋጣርጎ የተጓዘ ባውን ጌታ ኢየሱስ ያበሰ ያሳዝናል አሁን ሲቆበል ለወለታውን ረስቶ ኢየሱስ ጊዜው ሲደርስ ቀኑ ሲሆን ማታ ሲገለጥ በክብር ያ ጌታ ሲመጥቅ ልጆቹን በአየር ወንድም ሆይ እናትከ በምድር ያለ ጌታ ኑሮ ከቶ አይትም ወደ ጥንቱ ፍቅር ብትመጣ ይሻል መዳን ቀን ሲያልቅ ያኔ ከቶ አይሆን መስቀሉን ተመልከት ዛሬውኑ ሳይጨል ጊዜው ሲደርስ ቀኑ ሲሆን ማታ ሲገለጥ በክብር ያ ጌታ በአየር ወንድሜ ሆይ እንዳትከ በምድር።
እግዚአብሔርን ስለዚህ ዝማሬ አብዝተን እናመሰግናለን። በጌታ ቤት ውስጥ በምንኖርበት ጊዜ ወገኖቼ እግዚአብሔር እግሮቻችንን ካልጠበቀና ካላጸና በስተቀር መንሸራተት አይቀርም በሕይወታችን። እግዚአብሔር ግን ጌታ እርሱ ለዘላለም ታላቅ ነው። ወዳጆቼ መውጣታችንና መግባታችንን የሚቆጣጠር እርሱ ነው። አለበለዚያ በደከምንበት ጊዜ አበላሽታልና ዛሬውኑ ከኔ ቤት መወገድ አለብህ ብሎ ቢያባረረን ኖሮ በጌታ ቤት ውስጥ ወገኖቼ እንኳን መገኘት ይቅርና ፊቱም ልንቆም አንችልም። እግዚአብሔር በድካማችን ይወደናል፣ በመዛላችንም ይወደናል። ልጄ ሆይ ተመለስ ቀና በል ይለናል። ዛሬ አበላንና አጠጣን ወዳጃችን ነገ ፊቱን ይመልስብናል፣ ይቀየራል። እግዚአብሔር ግን በምንበድለው ጊዜ ወዳጆቼ በፍቅር እጆቹ ይጠራንና ያክፈናል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን እስቲ እናመስግነው። ጌታ ሆይ እያንዳንዷን ቀን ጠብቀህ ደግሞ ለዚህች ምሽት አብቅተህናልና እጅግ እናመሰግንሃለን። ሰሞኑን ባስተማርከንና በተናገርከን ቃል እግዚአብሔር አባታችን ሆይ ያንተን ድንቅ ሥራ መመልከት ችለናል። በልጆች እንዴት እንደ ተጠቀምክባቸው ወንጌል ወደ እኛ ይደርስ ዘንድ ውጣ ውረዱን ሁሉ እግዚአብሔር እንድናስተውል ስለ ረዳህን እጅግ አድርገን እናመሰግንሃለን። በዚህች ምሽትም ደግሞ እንዲሁ የልቦናችንን ዐይኖች አብራ፣ ከቃልህ ታምራትን ማየት እንድንችል እርዳን። ጌታ ሆይ
እባክህ ካንተ ጋር አርምጃችን ያማረና የሰመረ እንዲሆን በመንፈስ ቅዱስ የተለወጠ ልብን ደግሞ እግዚአብሔር አምላካችን ሆይ ተሰጠን ዘንድ እንለምናሃለን። ጊዜውንና ሰዓቱን ባርክልን። ስለ ሕያውና ስለ ክብር ስምህ ስትል ስማን። አሜን። ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን እንደምታስታውሱት የተመለከትነው ሶስተኛውን የጳውሎስ የወንጌል ተልእኮ ነበር። በዛ ክፍል ውስጥ ወደ ትላንትና ወደ መጨረሻው ማለቴ ነው በምዕራፍ 20 ላይ የተመለከትነው ጳውሎስ ሶስተኛ የወንጌል ተልእኮን ያደረገው በኤፌሶን አገር መሆኑንም ጠቅሰን ነበር። ከዚያ በኋላ የጳውሎስ የመቄዶንያን ጉዞ ከተመለከትን በኋላ ከሳቱ አቋያ ትምርታችንን ማገባደዳችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን ትላንትና ካቆምንበት እንቀጥላለንና ተጻፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሐዋርያት ሥራ ምዕራፍ 20 ቁጥር 5 ተመልከቱ። ሐዋርያት ሥራ ምዕራፍ 20 ቁጥር 5 ተመልከቱ። ወዳጆች እንደምታስታውሱት ጢሮአዳ በጳውሎስ ሁለተኛው የወንጌል ተልእኮ ወቅት አውሮፓን ለመድረስ እንደመንደርደሪያ ያገለገለች ከተማ ነበረች። አሁንም በመጨረሻ የወንጌል ተልእኮ የመጣው ወደዚህቹ ከተማ ነው። በዚህ ምሽት እንግዲህ የምንመለከተው ጳውሎስ በጢሮአዳ ያደረገውን የወንጌል ተልእኮ ነው። ቁጥር 5 እንዲህ ይላል፣ እነዚህም ወደፊታችን አልፈው በጢሮአዳ ቆዩን ይላል። እዚህ ላይ ወደ ጢሮአዳ አልፎ የሄዱት ሰዎች ለወንጌል ተልእኮ ከጳውሎስ ጋር የወጡ ሰዎች ሲሆኑ ከጳውሎስም በፊት ቀርመው እንደሄዱ እንረዳለን። ጳውሎስ እንደ ቆሮንቶስ አገር ባለ ቦታ ላይ አገልግሎት ሲኖር በከተማው ዳርቻ ላይ ባሉት ናንሽ ከተሞች ውስጥ ያሉትን ቤተክርስቲያኖች እነዚህ ሰዎች ቀድሞ በመሄድ ያገለገሉና ያነቃቋቸው እንደነበረ ነው የምናየው። ለቆላሲስ የተላከው መልእክት ስናነብ የእግዚአብሔር ቃል በዓለም ሁሉ እንደተዳረሰ እንመለከታለን። ያባባል ምናልባት የማይታመን ሆኖ ሊሰማን ይችላል። ሆኖም እውነት ነበር ወዳጆቼ። የእግዚአብሔር ቃል በሮማ ግዛት ውስጥ ሁሉ ተስፋፍቶ ነበር። ለዚህም የሚደክመውና ወንጌልን ይዞ የሚሮጡ ሌሎች ሰዎች ከሐዋርያት ጋር ነበሩ። በወቅቱም ዓለም ወይም የምድር ዳርቻ የሚባለው ሮማውያን የሚገዙት ምድር ነበር ማለት ነው። የሐዋርያት ሥራ መጽሐፍ ትኩረቱን ያደረገው በጴጥሮስ ሥራና በጳውሎስ ላይ ብቻ ነበር። በዚያን ወቅት ጴጥሮስ የአይሁድ ሐዋርያ ሲሆን ጳውሎስ ደግሞ የአሕዛብ ሐዋርያ ነበር። በሐዋርያት መጽሐፍ ውስጥ የምናየው ታሪክ የተወሰኑ ሰዎችን ታሪክ ሲሆን የሌሎችን የወንጌል ተልእኮ ታሪክ ወይም ገድላቸውን አላጠቃለልም። እስቲ ቁጥር 6 እና 7ን እናንብብ። እኛ ግን ከቂጣ በዓል ቀን በኋላ ከፊልጵስዩስ በመርከብ ተነስተን በአምስት ቀን ወደ ጢሮአዳ ወደ እነርሱ ደረስንና በዚያ 7 ቀን ተቀመጥን። ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበር፣ እስከ መንፈቀ ሌሊትም ነገሩን አስረዘመ ይላል። መጀመሪያ በሳምንቱ የመጀመሪያ ቀን የሚለው ላይ ነው። እነዚህ ሰዎች ተሰባስበው የነበሩት በሳምንቱ የመጀመሪያ ቀን ነበር። የጥንቷን ቤተ ክርስቲያን ስብሰባን የምታደርገው በሳምንቱ የመጀመሪያ ቀን ነበር። ጳውሎስ ለቆሮንቶስ ቤተ ክርስቲያን ሲጽፍ ስጦታቸው ማምጣት ከፈለጉ በሳምንቱ የመጀመሪያ ቀን እንዲያመጡ ሲያሳስባቸው እንመለከታለን። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 2 መመልከት ይቻላል። በሐዋርያት መጽሐፍ ላይም ሐዋርያት እንጀራን ለመቁረስ በሳምንቱ የመጀመሪያ ቀን ተሰበሰቡ የሚልን ቃል እናነባለን። ይህ ማለት እሁድ ቀን ተሰባስበው የጌታን ራት እንደሚያከብሩ ነው። ጳውሎስም የሰበካቸው በዚሁ ቀን ነበር። የጥንቷን ቤተ ክርስቲያን ለአምልኮ የምትሰባሰበው የነበረው በሳምንቱ የመጀመሪያ ቀን ነበር። ይህ ቀን ልዩ ቀን ነበር፣ ምክንያቱም ኢየሱስ ከሞት የተነሳው በዚሁ ቀን ነበርና። ለብሉይ ኪዳን ሰዎች ልዩ ቀን ሰባተኛው ቀን የሆነው ሰንበት ነበር። በዚህ ሰንበት ቀን ደግሞ ኢየሱስ ከመቃብር ውስጥ ነበር። በሳምንቱ የመጀመሪያ ቀን ግን ሞትን ድል አድርጎ ተነሳ ጌታችን። ዛሬም እኛ ያው የሆንን ክርስቶስን ለማሰብ ይህንን የሳምንት መጀመሪያ ቀን እናስባለን፣ ወይንም ደግሞ በሱ ቀን አምልኳችን እናደርጋለን። ሌላው የሚያስደንቀኝ ነገር ቢኖር ወዳጆቼ ጳውሎስ በበነጋታው ተመልሶ ይሄድ ስለነበረ ያደረገው ረጅም ንግግር ነበር። ይህ ንግግሩ በመርዘሙ እኩል ለሊት ድረስ ሄደ። ተመልሶ እንደገና ስለማያያቸው ያለውን ሁሉ ሊሰጣቸውና ሊያካፍላቸው ስለፈለገ ንግግሩ እስከ እኩል ለሊት ድረስ ነበር ያደረገው። ይህንንም ንግግር ለማድረግ ይቅርታ ሳይጠይቃቸው የቀረ አይመስለኝም። ይህ የጳውሎስ ንግግር ለዚያች ቤተ ክርስቲያን እጅግ አስፈላጊ ነበር ብዬ አምናለሁ። ቁጥር 8ን እናንብብ። ተሰባስበንም በነበረበት ሰገነት እጅግ መብራት ነበር ይላል። እዚህ ላይ ይህን ተመልከቱ። የጥንቷ ቤተ ክርስቲያን እስከ እኩል ለሊት ድረስ አምሽታ ስለማታውቅ አካባቢውን በሙሉ በብርሃን ሞልተውት ነበር። በዚህ ጊዜ ግን ምሽቱን በሙሉ የጳውሎስን ንግግር ሲያዳምጡና ስብከቱን ሲሰሙ ቆዩ። ምናልባት ሌሊቱን ሙሉ ተቀምጦ መስማት ለጥንቷ ቤተ ክርስቲያን ቀላል ይሆን ይሆናል። እስቲ ምን እንደተፈጸመ ደግሞ ቀጥለን እንመልከት። አውጤኪስ የሚሉትም አንድ ጎበዝ በመስኮት ተቀምጦ ታላቅ እንቅልፍ አንቀላፍቶ ነበር። ጳውሎስም ነገሩን ባስረዘመ ጊዜ እንቅልፍ ከብዶት ከሦስተኛው ደርብ ወደ ታች ወደቀ፣ ሞቶም አነሱት ይላል። ይገርማል። ይህ ጎልማሳ ፈጽሞ ተኝቶ ነበር። የተቀመጠበት ቦታ ደግሞ ከሁለተኛ ፎቅ በላይ ስለነበር አወዳደቁ የሚያስቅ ሳይሆን የሚያሳዝን ሆነ። እስቲ ከዚህ በኋላ ደግሞ ምን እንደተፈጸመኝ። ጳውሎስም ወርዶ በላይ ወደቀ፣ አቅፎም ነፍሱ አለችበትና አትንጫጩ አላቸው። ወጥቶም እንጀራ ቆርሶም በላ፣ ብዙ ጊዜም እስኪነጋ ድረስ ተነጋገረ፣ እንዲህም ሄደ። ፕላቲናውንም ደህና ሆኖ ወሰዱት፣ እጅግም ተጽናኑ ይላል። ጳውሎስ ይህንን ሰው ከሞት አስነሳው። እንደምታስታውሱት ጴጥሮስም ዶርቃን እንዲሁ አስነስቷት ነበር። ይህም ሙታንን የማስነሳት ስጦታ የሐዋርያነት ስጦታ ነበር። የዚህ ሰው ከሞት መነሳት ለምእመኑ ትልቅ መጽናናት እንደሆነ ሉቃስ ይነግረናል። ዛሬ ሰባኪዎቻችን ከተሰጣቸው ጥቂት ደቂቃዎች ከጨመሩ ያቁነጠንጠናል። 10 ጊዜ ሰዓታችንን እያየን ምን ነው የሰባኪ ደሞ ዛሬ መጨረሻ ቃተው እያልን ስለ ውጪው ጉዳያችን እናስባለን። በዚያ ውስጥ ግን የሚነገረው የጌታ ቃል ነው። የሚመጣውና ሰውን የሚያጽናና የሚባርክ የእግዚአብሔር መንፈስ ነው። አንዳንዶቻችን ግን በውጪ ያለንን ቀጠሮና ጉዳዮቻችንን እናስባለን። እነዚህ የጥንት አማኞች ግን ሌሊቱን በሙሉ ተቀምጦ ያዳምጡ ነበር። ዛሬ ጳውሎስ ሲያስተምር ባገኘው እኔም እንደነርሱ ሌሊቱን በሙሉ ተቀምጬ ባዳምጠው ወዳጆቼ ደስታውን አልችለውም። እውነቴን ነው የምላችሁ። የጥንቷ ቤተ ክርስቲያን ምእመን የእግዚአብሔርን ቃል ለመስማት ምን ያህል የተጠሙ እንደነበሩ ከዚህ እንገነዘባለን። ከዚህ በመቀጠል ደግሞ ጳውሎስ በሚሊጢን ያደረገውን ጉዞውን እንመለከታለን። ቁጥር 13ን ተመልከቱ። እኛ ግን ጳውሎስን ከዚያ እንቀበለው ዘንድ ስላለን ወደ መርከብ ቀድመን ሄድንና ወደ አሶን ተነሳን። እርሱ በመሬት ይሄድ ዘንድ ስላሰበ እንደዚህ አዞ ነበርና ይላል። ጳውሎስ እንደገና ጉዞ ጀመረ። ሉቃስና ሌሎች ሰዎች ወደ አሶን በመርከብ ሲጓዙ ጳውሎስ ደግሞ በእግሩ መጓዝን መርጦ ተከተላቸው። ጳውሎስ ለምን እንዲህ ያደረገ ይመስላችኋል? እኔ በመንገዱ ሁሉ ለሰዎች እየመሰከረ መሄድ ስለፈለገ ይመስለኛል። ከቁጥር 14 እስከ 16 ያለውን ደግሞ አለፍ ብላችሁ ተመልከቱ። ጳውሎስ ባለ 50ን በኢየሩሳሌም ሊያሳልቅ ስለፈለገ ይቻኮል ነበር። ከክፍሉ ማግኘት ትችላላችሁ። ሆኖም ኤፌሶንን ሳያይ እንደማይሄድ ወስኖ ነበር። ስለዚህ ኤፌሶንን የባህር በር በሆነችው ሚሊጢን ለመቆየት ተገደደ። ቁጥር 17 እንዲህ ይላል። ከሚሊጢንም ወደ ኤፌሶን ልኮ የቤተ ክርስቲያን ሽማግሌዎች አስጠራቸው ይላል። ጳውሎስ በዚህች በኤፌሶን የባህር በር በሆነችው ሚሊጢን ከቤተ ክርስቲያን ሽማግሌዎች ጋር መወያየትን መረጠ። ቁጥር 18 እስከ 21 ያለውንም እንዲሁ አለፍ ብላችሁ ተመልከቱ። ጳውሎስ ለኢየሱስ ክርስቶስ ታማኝ ምስክር ነበር ወዳጆቼ። የእግዚአብሔርንም ቃል ፈጽሞ እንደሰጣቸው ነበር የሚናገሩ። ሙሉ የሆነውን የእግዚአብሔርን ምክር ሰጥቷቸዋል። በአይሁድ በደረሰበት ተቃውሞ እንኳን ወደ ኋላ ሳይል ወንጌልን በእውነትና በቅንነት ሰብኳል፣ አገልግሏልም። እግዚአብሔር ስለዚህ አገልግሎቱ የተመሰገነ ይሁን። ከቁጥር 22 እስከ 24 ያለውን ደግሞ አንድ ላይ እናንብብ። አሁንም እነሆኔ በመንፈስ ታስሬ ወደ ኢየሩሳሌም ሄዳለሁ። በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ይላል። እንግዲህ ብዙዎቹ የመጽሐፍ ቅዱስ አስተማሪዎች የሚያዩት በዚህ ነጥብ ላይ ነው። አንዳንድ ጓደኞቼና እውቅ የሆኑ የመጽሐፍ ቅዱስ አስተማሪዎች የጳውሎስ ወደ ኢየሩሳሌም መሄድ ስህተት እንደሆነ ይናገራሉ። ወደዚያም መሄድ ፈጽሞ አልነበረበትም ብሎ ያስባሉ። እነርሱ ይበሉ እንጂ ጳውሎስ በዚህ ነጥብ ላይ ግልጽ የሆነ ሐሳቡን አስቀምጧል። እኔም የማስበው የጳውሎስ ወደ ኢየሩሳሌም መሄድ ሙሉ በሙሉ የእግዚአብሔር ፈቃድ ነው ብዬ ነው። በግልጽም እኔ በመንፈስ ታስሬ ወደ ኢየሩሳሌም ሄዳለሁ። መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ሁሉ ይመሰክርልኛል በማለት ነበር የተናገረው። ይህ መልእክት ሐዋርያት ሥራ ምዕራፍ 16 ላይ በመንፈስ ቅዱስ አማካኝነት በእስያ እንዲቀመጥና ወንጌልን እንዲሰብክ ከታዘዘው ትእዛዝ ይለያል። በርግጥ በዚያን ወቅት ወደ አውሮፓ እንዳሄድ እግዚአብሔር መንገዱን ዘግቶበት ነበር። በዚህ ጉዞ ግን የተዘጋ መንገድ አልነበረም። ከዚህ ይልቅ ወዳጆቼ የእግዚአብሔር መንፈስ በኢየሩሳሌም በደረሰ ጊዜ ምን ሊገጥመው እንደሚችል ለጳውሎስ በግልጽ ነግሮታል። ጳውሎስም በኢየሩሳሌም የሚደርስበትን መከራ ግልጽ አድርጎ ተናግሯል። ነፍሴም በኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ በማለት ነበር የተናገረው። በራሱም እጅ በኢየሩሳሌም ለሚገኙ ምስኪን ቅዱሳን ሊሰጣቸው ያለውን ስጦታ ይዞ መሄድን ፈልጎ ነበር። ጳውሎስ ስለዚህ ሁኔታ ሲጽፍ ሩጫዬን ፈጽሜያለሁ በማለት ነበር። ልብ በሉ፣ እንደሚመስለኝ ጳውሎስ መሰረታዊ ናቸው ያላቸውን ቦታዎች ሁሉ ደርሷል። ከነዚህ ውስጥ አንዷ ኢየሩሳሌም እንደነበረች ነው። እስቲ ከቁጥር 25 እስከ 27 ያለውን ደሞ ላንብብላችሁ። አሁንም እነሆ እኔ የእግዚአብሔርን መንግሥት እየሰበኩ በመካከላችሁ የዞርኩላችሁ፣ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚህች ቀን መሰክርላችኋለሁ፣ የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም ይላችኋል። ጳውሎስ ወዳጆቼ እነዚህን ሰዎች ከእንግዲህ ወዲያ ፈጽሞ እንደማያቸው አውቆ ነበር። የእግዚአብሔርን ምክር ሁሉ አንዳች ሳያስቀር ዘርዝሮና ተንትኖ እንደሰጣቸውም ተረድቶ ነበር። ቁጥር 28 እንዲህ ይላል፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁለት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ይላችኋል። ይህ ሥራ የመሪዎች ተግባር ነው። ቤተ ክርስቲያንን ዝም ብሎ መምራትና ማስተዳደር ብቻ ሳይሆን የእግዚአብሔርን ቃል የመመገብ ኃላፊነት አለባቸው። ቁጥር 29 እና 30ን ተመልከቱ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ፣ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ ይላቸዋል። ወገኖቼ እኔም ይህን ሲሆን ተመልክቻለሁ። መጽሐፍ ቅዱስን በቤተ ክርስቲያናችሁ ውስጥ በሚገባ የሚሰበክ ከሆነ ሰይጣን መግባቱ አይቀርም። ወዳጆቼ የእግዚአብሔርን ቃል በራዲዮ ስላስተማርኩ ሰይጣን እስራኤል ሊያፈራርስብኝ ምን ያህል እንደተነሳና እንደታገለኝ ብዙ ጊዜ ተመልክቻለሁ። ሰይጣን ወዳጃችን ሳይሆን ጠላታችን ነው። የእግዚአብሔርን ቃል ማስተማራችንን እንድናቆም ይፈልጋል። ጳውሎስ በኤፌሶን ይህ ሊሆን እንደሚችል ነበር ያስታወቃቸው፣ እንዲሁም የመከራቸው። መንጋውን የሚያምሱ ተኩላዎች ሊነሱ እንደሚችሉ ነበር ያስገነዘባቸው። ዛሬስ በቤተ ክርስቲያናችን ውስጥ የእግዚአብሔር ቃል በትክክል ሲሰበክ ምላሳቸውን ዘርግተው ሰባኪውን፣ አገልጋዩን እንዲሁም ደግሞ ሌሎችን በሙሉ የሚያምሱና የሚያሙ የሚቦጫጭቋቸው ስንት ተኩላዎች አሉ። እግዚአብሔር ከዚህ ሁሉ አይነት ድርጊት ይጠብቀን እያንዳንዳችንን። ወዳጆቼ ከራሳችን እይታ አንጻርና ከስጋችን ፈቃድ አኳያ ወገኖችን በቤተ ክርስቲያን ውስጥ ስናምስና ስናስጨንቃቸው ከእግዚአብሔር ጋር ሳናውቅ ተጣልተን እንዳንገኝ እግዚአብሔር ይጠብቀን፣ መጠንቀቅ አለብን። ጳውሎስ ቀጥሎ እንደዚህ ይላቸዋል፣ ስለዚህ 3 ዓመት ለሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሙሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ ይላችኋል። ቁጥር 31 እና 32 ልብ በሉ። ለጸጋው ቃልና ለእግዚአብሔር አደራ ሰጣቸው ጳውሎስ። እኛም ወዳጆቼ ከመናገለግላቸው ሰዎች ስንለይ ማድረግ የሚገባን ይህንኑ ነው። ከማንም ብር ወይም ወርቅ ወይም ልብስ አልተመኘው። እነዚህ እጆቼ በሚያስፈልጉኝ ነገር ለኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ ነው የሚላችሁ። ጳውሎስ ባገለገለበት ዘመን ሁሉ ከማንም ምንም አይነት ገንዘብ ለምኖ አያውቅም ነበር። ራሱንና ሌሎች አብሮት የሚሰሩትን ለመደገፍ በራሱ እጅ በመስራት ይደክምና ይለፋ የነበረ ሰው ነው። እንዲሁ የደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁ ነው እንዳለ የጌታ የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። ይህንም ብሎ ተንበርክኮ ከሁላቸው ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፎ ይስሙት ነበር። ይልቁንም ከእንግዲህ ፊቴን አታዩ ምስላላቸው ነገር እጅግ አዘኑ፣ እስከ መርከብ ድረስ ሸኙት ይላል። ይህ አባባሉ ልብን የሚያነሳሳ ሆድንም ባርባር የሚያሰኝ ነው። አንድ አገልጋይ ከናንተ ጋር ለብዙ አመታት ወይም ደግሞ ለረጅም አመታት ሲያገለግል ሲደክም ቆይቶ ሲለያቸው ምኑን ያህል እንባና ሐዘን እንደሚሰማችሁ እስቲ አስታውሱት ወገኖቼ። ይህ በኤፌሶን የተደረገ የጳውሎስና የቤተ ክርስቲያን ሽማግሌዎች ስብሰባ ድንገት የተደረገ ነበር። እነዚህ ሰዎች ጳውሎስ የሚወዳቸውን ያህል አብዝተው ይወዱት ነበር። ከእንግዲህ በኋላ በሕይወት እንደማያገኙት እያወቁ እርሱን መልቀቅ ለእነርሱ እጅግ ከብዷቸው ነበር። ሆኖም እያዘኑና እያለቀሱ በእንባም እየተራጩ እስከ መርከብ መድረሻ ድረስ ሸኙት። እግዚአብሔር ስለዚህ ድንቅ ቃሉ የተመሰገነ ይሁን። እንግዲህ የምዕራፍ 20 ጥናታችን በዚህ ላይ ያበቃና ወደ ምዕራፍ 21 ደግሞ ቀጥለን እንሸጋገራለን። ወዳጆቼ እዚህ በሐዋርያት ሥራ ምዕራፍ 21 ውስጥ ጳውሎስ ወደ ኢየሩሳሌም እንደሄደና በዚያው እንደታሰረ እንመለከታለን። አስተዋላችሁ? በሐዋርያት ሥራ ምዕራፍ 21 ውስጥ የምንመለከተው አብይ ጉዳይ ጳውሎስ ወደ ኢየሩሳሌም እንደሄደና በዚያም እንደታሰረ ነው የምናየው። ጳውሎስ እስካሁን 3 የወንጌል ተልእኮችን አድርጓል። አሁን ግን ተልኮውን አጠቃለው እንደ ድል አድራጊ አርበኛ ወደ ኢየሩሳሌም ከተማ በድል ሊመለስ ተነስቷል። ሆኖም በመንገዱ ላይ ታላቅ መከራ በኢየሩሳሌም እንደሚገጥመው ማስጠንቀቂያ ተሰጥቷል። የሐዋርያት ሥራ ምዕራፍ 20 ጳውሎስ ከኤፌሶን ቤተ ክርስቲያን ሽማግሌዎች ጋር በሚጥሊን ያደረገውን ድንገተኛ ስብሰባ በመዘገብ ከመደምደሙ በፊት ጳውሎስን የመርከብ መሳፈሪያው አጠገብ አድርሰው እንደ ተለዩት ይነግረናል። አሁን ደግሞ ጳውሎስ በመርከብ ተሳፍሮ ወደ ኢየሩሳሌም መመለሱን እንመለከታለን። ጳውሎስ በጢሮስ ያደረገውን አገልግሎቱን እስቲ እንመልከት። ከቁጥር 1 እስከ 2 ያለውን ተመልከቱ። ከነርሱ ተለይተን ተነሳን፣ በቀጥታም ሄደን ወደ ቆስ፣ በነገውም ወደ ሩድ፣ ከዚያም ወደ ጳጥራ መጣን። ወደ ፊንቄም የሚሻገር መርከብ አግኝተን ገባንና ተነሳን ይላል። የጳውሎስን ጉዞ እየተከተላችሁት ነውን ወዳጆቼ? ከሚጥሊን በመርከብ ተሳፍሮ ወደ ደቡብ ጫፍ ትንሿ እስያ ውስጥ ወደምትገኘው ወደ ጳጥራ ደረሰ። በዚህም መርከብ በመቀየር በሰሜን ቄሳሪያ በምትገኘው ወደ ጢሮስ አቀኑ። ይህ ቦታ በእስራኤል ጠረፍ የሚገኝ በጥንት ጊዜ ፊንቄ የሚባለው ስፍራ ሲሆን ዛሬ ግን ሊባኖስ ተብሎ የሚጠራ ቦታ ነው። እስቲ ቁጥር 3ን እንይ። ቆጵሮስንም ባየናት ጊዜ በስተግራችን ተውናት፣ ወደ ሶርያም ሄደን ወደ ጢሮስ ደረስን። መርከቡ ሸክሙን በዚያ የሚያራግፍ ነበርና አይላል። ጢሮስ በዚያን ወቅት ትልቅ የንግድ መናኸሪያ ነበረች። በዚህም ጉዟቸው ቆጵሮስን በስተግራ ትተው ወደዚህቹ ጢሮስ ከተማ እንዳቀኑ ነው የምንመለከተው። ቁጥር 4ን አለፍ ብለን እንይ። ደቀ መዛሙርትንም ባገኘን ጊዜ በዚያ 7 ቀን ተቀመጥን፣ እነርሱም ጳውሎስን ወደ ኢየሩሳሌም እንዳይወጣ በመንፈስ አሉት ይላል። ብዙዎቹ የመጽሐፍ ቅዱስ አስተማሪዎች የጳውሎስ ወደ ኢየሩሳሌም መሄድ ስህተት ነበረበት ይላሉ። ለዚሁም የሚጠቅሱት ማስረጃ ይህንን ነው። ከላይ ባነበብነው ላይ የተነገረው መልእክት ጳውሎስ አስቀድሞ ከሰማው ጋር የሚጋጭ አልነበረም። መንፈስ ቅዱስ ወደ ኢየሩሳሌም ሄዶ መከራን እንዲቀበል ነበር የተናገረው። እነዚህም ሰዎች ይህ መከራ በኢየሩሳሌም እንደሚጠብቀው ነበር የነገሩት። ጳውሎስ ወደ ኢየሩሳሌም ባሄድ ኖሮ እንዴት አድርጎ በዚያ የሚጠብቀውን መከራ መቀበል ይችላል? ጳውሎስ ወደ ኢየሩሳሌም የማይሄድ ከሆነ በዚያ የተዘጋጀለትን አስፈላጊ መከራ ለመቀበል ዝግጁ አይደለም ማለት ነው። ጳውሎስ ግን ይህንን መከራ ለመቀበል ተዘጋጅቶ ነበር። ሕይወቱንም ለጌታ ለኢየሱስ አሳልፎ ለመስጠት በፍጹም ዝግጁ ነበር። ሊገባን የሚገባ ነገር ቢኖር ይህ እውነታ ነው። ወዳጆቼ ጳውሎስ ከዚህ በተጨማሪ ወደ ኢየሩሳሌም የሚሄድበት ሌሎች ተጨማሪ ምክንያቶች ነበሩ። ዝም ብሎ ለመሄድ አልተነሳም። የሚያመዛዝንም አእምሮ ነበረው። በወቅቱ ከአዛብ ቤተ ክርስቲያን የተቀበለውን ስጦታና ደራ በኢየሩሳሌም ለሚጨነቁና ለሚንገላቱ ቅዱሳን ማድረስ ነበረበት። ይህንን ስጦታ በኢየሩሳሌም ለምትገኘው ቤተ ክርስቲያን በእጁ ማድረስ ፈለገ። ምክንያቱም አስቀድሞ በዚህ እጅ ይህችኑ ቤተ ክርስቲያን ሲያንገላታና ሲያስር እንዲሁም ሲያጠፋ ኖሯልና ነው። ለዚህች ቤተ ክርስቲያን ጥፋትና መከራ እንዲሁም አሁን ላለችበት ስደት የእርሱ አስተዋጽኦ ከፍተኛ ነበር። በዚህም ምክንያት እርሱን በሚወክል በሌላ ሰው ይህንን ስጦታና ደራ ሊልክ አልወደደም። ራሱ ይዞ ወደ ኢየሩሳሌም ከተማ መግባትን መረጠ። ሌላው ምክንያት ደግሞ ጳውሎስ ለፊልጵስዩስ የጻፈላቸውን ደብዳቤ ሳነብ ወደ ኢየሩሳሌም መሄዱ ስህተት ነው ብዬ እንዳላምን ያደርገኛል። ጳውሎስ በሮማ እስር ቤት ውስጥ ሳለ የፊልጵስዩስ ቤተ ክርስቲያን ሰዎች በጳውሎስ እስራት የተሰማቸውን ሐዘን በመጥቀስና እንደሚወዱት ገልጾ በጻፈለት መሰረት ሲመልስላቸው፣ ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆነ ታውቁ ዘንድ ወዳለሁ በማለት ነበር። ፊልጵስዩስ ምዕራፍ 1 ቁጥር 12 መመልከት ይቻላል። ስለዚህ ጳውሎስ ከእግዚአብሔር ፈቃድ ውጪ ሄዶ መከራን በራሱ ላይ አምጥቷል ብዬ ፈጽሞ አላምንም። ሌላው ምክንያት ደግሞ ሐናንያን ጌታ አስነስቶ ወደ ተለወጠው ጳውሎስ በላከው ጊዜ ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንደሚያስፈልገው እኔ አመለክተዋለሁና ሲለው እንመለከታለን። የሐዋርያት ሥራ ምዕራፍ 9 ከቁጥር 15 እስከ 16 ያለውን መመልከት ይቻላል። ይህ እንግዲህ ይፈጸም ዘንድ አለው። እስካሁን ባጠናነው ክፍል ወዳጆቼ ጳውሎስ በመሪዎችም ሆነ በነገሥታት ፊት ተከሶ ሲቆም አልተመለከትንም። ነገር ግን ይህ ይሆን ዘንድ ግድ እንደሆነ እንረዳለን። በሚቀጥለው ምዕራፍ ውስጥ በንጉሥ አግሪጳ ፊት ቆሞ ምስክርነቱን ሲሰጥ ነው የምናየው። ይህ የሆነው ምናልባት በሮም በገዢው በኔሮ ፊት ተከሶ ከመቆሙ በፊት ነው። ይህንንም ለመረዳት ጳውሎስ በሮማ እስር ቤት ሆኖ ለፊልጵስዩስ ሰዎች በጻፈው መልእክቱ ላይ ከቄሳር ቤት የተሰጠውን ሰላምታ ሲያስተላልፍ እናነባለን። ፊልጵስዩስ ምዕራፍ 4 ቁጥር 22ን በኋላ ተመልከቱ። በመጨረሻም ከዚህ በፊት የጠቀስኩትን ክፍል ልጥቀስላችሁና በዚሁ ላብቃ። ይህም ጥቅስ ጳውሎስ ሩጫዬን ፈጽሜያለሁ ያለው ነው። ይህንን ቃል ለጢሞቴዎስ ሲጽፍ ጳውሎስ አገልግሎቱን ወደ ፍጻሜ እንዳመጣ ተረድቶ ነበር። ይህንንም ሲል ከእግዚአብሔር ፈቃድና ሐሳብ ውጪ ሆኖ ሳይሆን የእግዚአብሔር መንፈስ ለልቡ የሚመሰክርለትን ተቀብሎ ነው። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።